የሚያስፈሩ አይደሉምና ባለስልጣንን እንዳትፈራ ተወዳለህን? መልካሙን አድርግ ከርሱ ምስጋና ይሆንልሃል። ለመልካም ነገር ላንተ እግዚአብሔር አገልጋይ ነውና በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ። ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ስለዚህ ስለ ቁጣው ብቻ አይደለም ነገር ግን ስለ ህሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ተገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል። የእግዚአብሔር ስም የተባረከ ይሁን። ሉል እግዚአብሔር የቃልህን ደጆች ክፈትልን፣ አስተምረን፣ ወደ እውነትም ሁሉ አንተ ምራን። በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ይሄ ክፍል ስንመለከተው በጣም ብዙ ጥያቄዎችን የሚፈጥር ባህሪ አለው። በተለይ እንደኛ ከአፍሪካ ለመጣን ሰዎች እና የኖርንበትን የኮሙኒስት ስርዓት ስንመለከት በተለያየ መንግስት ስርዓት ውስጥ አልፈናል እና እነዚህን ሁኔታዎች ስናይ የተለያዩ መሪዎች በሕይወታችን ተፈራርቀዋል። ብዙዎቻችን የጃንሆይን መንግስት ያየን ሰዎች አለን። ከዛ በኋላ የደርግን፣ የኢህአደግን፣ አሁን ደግሞ ያው በኢህአደግም መንግስት ስርዓት ውስጥ እንዳለን ነው የምናምነው። ነገር ግን በአጠቃላይ ለውጦች፣ ሲግኒፊካንት የሆኑ ለውጦች በተለያዩ ጊዜያቶች ውስጥ ተመልክተናል እና ይሄ ነገር ሲነሳ ብዙ ጥያቄዎች ይቀሰቅስብናል እና መጽሐፍ ቅዱስ የሚናገራቸው ነገሮች እጅግ ከበድ ያሉና ጠንካራ የሆኑ ነገሮችን ነው የሚያነሳው። ነፍስ ሁሉ ይላል በበላይ ላሉት ባለስልጣኖች ይገዛ ይላል መጽሐፍ ቅዱስ። እነዚህን ነገሮች የሚያስቀምጥበት ነገር አረፍተ ነገሮቹን አሁን አንዳንዱ ለምሳሌ ስትመለከቱት በአንድ ቁጥር ውስጥ የተካተተው ነገር ወደ ሁለት አረፍተ ነገር ሆኖ የተቀመጠ ነው። የመጀመሪያው አረፍተ ነገር ለብቻው እንመልከተው፣ አንድ ሙሉ ሐሳብን የያዘ ስለሆነ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ይላል። እግዚአብሔር የተመሰገነ ይሁን እና የምንታዘዛቸው ሰዎች በዚህ ቦታ ላይ የበላይ ባለስልጣኖች ይላቸዋል። እና የበላይ ባለስልጣኖች፣ የበላይ ማለት በመጽሐፍ ቅዱስ እንመለከተው በሰዎች ሕይወት ውስጥ ከፍተኛ ቦታ ላይ የተቀመጠን ሰው የሚያሳይ ባህሪ አለው። እና እነዚህ ባለስልጣኖች በሰዎች ሕይወት ውስጥ የመስራት ኃይል አላቸው። እግዚአብሔር የተመሰገነ ይሁን። መግዛት፣ ማስተዳደር፣ ሰዎችን መቆጣጠር፣ ሰዎች ሊታዘዙት የሚገባውን ደንብና ስርዓትን ማውጣት ይችላሉ። ስለዚህ የበላይ ባለስልጣኖች የሚለው በብዙ ቁጥር ነው የሚናገረው እና በአንድ ሀገር ውስጥ ምናልባት ፕሬዚዳንት፣ ጠቅላይ ሚኒስትር፣ በያለንበት ወረዳ፣ ክልልና ቦታዎች የሚያስተዳድሩትን ሁሉ ይመለከታል እና ስለዚህ አንድን ሰው አያሳይም፣ በርካታ ሰዎችን ያሳያል። አንድ ሰው በብዙ በርካታ ስልጣን ባላቸው ሰዎች ስር ሊኖርም እንደሚችል እናያለን። የፖሊስ ስልጣን አለ፣ በመስሪያ ቤት ውስጥ ባለስልጣን አለ፣ በተለያዩ ቦታዎች በመንግስት ደረጃ በተለያየ ቦታ ብንሄድ ባለስልጣን እናያለን። ስልጣን ሳይኖር ስራ ሊሆን ሊሰራ አይችልም። ስልጣን በጣም ኢምፖርታንት ነገር ነው። ስለዚህ በመጽሐፍ ቅዱስ ውስጥ በዚህ ቦታ ላይ ስንመለከት ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ የሚለው ባለስልጣኖችን የሚያገኝ ከተማ ያለ የሰለጠነ የተማረ ከድርጅት ጋር በተያያዘ መንገድ ያለ ሳይሆን ገበሬውም አይደለም፣ ነጋዴውም፣ የተማረውም፣ ያልተማረውም፣ ሁሉም፣ ወንዱም፣ ሴቱም፣ አዛውንቱም፣ ሽማግሌውንም ሁሉ የባለስልጣኖች የበላዮች ጉዳይ ይመለከተዋል፣ ይነከዋል። በተለይ ይህንን ከታሪካዊ ሁኔታ ስንመለከት ሐዋርያ ጳውሎስ የጻፈላቸው የሮም ክርስቲያኖች ያሉት በሮም መንግስት ስር ነው እና የሮም ነገስታቶች አንዳንዶቹ ክርስቲያኖችን የሚያሳድዱ ናቸው። ከሁሉ በላይ የናዝሬቱ ኢየሱስ ክርስቶስን ምንም ክፉ ነገር ያልተገኘበትን በደል የሌለበትን ጌታ በግፍ እንዲሰቀል እንዲሞት እንዲገደል ያደረገ መንግስት ነው የሮም መንግስት። ክርስቲያኖችንም እያሳደደ ያለ መንግስት ነው የሮም መንግስት። ሐዋርያው ጳውሎስ ራሱ ወደ ሮማ ሀገር እንኳን ሄደው አቤት ብሎ ነው አቤት ብሎ ወደ ሮም መንግስት ሄደው። ስለዚህ ፍርድ ፍትህ የሚዛባባቸው ሁኔታዎች ይታያቸዋል ያሉ። ነገር ግን ጳውሎስ ምን ይላል? ነፍስ ሁሉ በበላይ ላሉት ባለ ስልጣኖች ይገዛ ይላል። ይሄ የእግዚአብሔር ቃል የሚያዘው ትእዛዝ ነው። ባለ ስልጣንን እኔ አልገዛም ለማንም አልገዛም ብለን ብንል ምን አይነት ህይወት ልንኖር እንደምንችል ማየት መቻል አለብን። ባለ ስልጣኖችን መገዛት የምርጫ ጉዳይ አይደለም። ባለ ስልጣኖች ባሉበት ቦታ ሁሉ ወደድንም ጠላንም፣ ለምሳሌ አንድ ሀገር ብንሄድ የዛን መንግስት እኔ ምንም ደንታ አይደለም ብለን እዛ ሀገር በሰላም ገብተን በሰላም አንወጣም። ኢትዮጵያ ውስጥ በደርግ ዘመን የቱንም ያህል የኮሙኒስትን ስርዓት ባንቀበል እዛ ውስጥ ተቀጥረን ሰርተን ደሞዝ አግኝተን ቤት ተከራይተን መኖር አንችልም። ስለዚህ ባለ ስልጣኖች ወደድናቸውም ጠላናቸው፣ የሚሳሳቱም ይሆኑ የማይሳሳቱ፣ መልካም ይሆኑ ክፉ ቢሆኑ በስልጣን ላይ መኖራቸውን መመልከት አለብን። ነፍስ ሁሉ በበላይ ላሉት ባለ ስልጣኖች ይገዛ ይላል። ሊቀ ካህናቶቹ ጌታ ኢየሱስ ክርስቶስ ላይ ያደረጉትን እናያለን። ነገር ግን ባለ ስልጣኖች ነበሩ። እሲ ተወቹ ይታዘዟቸው ነበር እና ደንታ የለንም ስለናንተ ግድ የለንም ብለው ክርስቲያኖቹ በእነርሱ ላይ አመጽን ሲያደርጉ አይታይም። ነፍስ ሁሉ በበላይ ላሉት ባለ ስልጣኖች ይገዛ የሚለውን ክርስቲያኖቹ በዚያን ዘመን እየተለማመዱ ነበር። ለምንድን ነው ተገዙ የሚለው? ነፍስ ሁሉም ይገዛበት ምክንያት ምንድን ነው? መጽሐፍ ቅዱስ ምክንያት ይሰጠናል። ከእግዚአብሔር ካልተገኘ በቀር ስልጣን የለምና ይላል። እንዴት ከባድ ነገር ነው ይሄ! ለክርስቲያን ፈታኝ ነው። ከእግዚአብሔር ካልተገኘ በቀር ስልጣን የለም ይላል። የእግዚአብሔር ስም የተባረከ ይሁን። በሮሜ ምዕራፍ 9 ቁጥር 17 ላይ መጽሐፍ ቅዱስ ምን ይላል? እግዚአብሔር አህዛብ የሆነውን ፈርዖንን ለእስራኤል ሕዝብ የማይመቸውን ፈርዖንን የእስራኤልን ሕዝብ የሚያሰቃየውን ፈርዖንን ኃይሌን ባንተ አሳይ ዘንድ ስሜ በምድር ሁሉ ይነገር ዘንድ ለዚህ አስነሳሁህ ይላል። ፈርዖን ወደ ስልጣን ላይ መጣው ማን አስነስቶት ነው? እግዚአብሔር አስነስቶት እንደሆነ እናያለን። በጣም የሚደንቅ ነገር ነው። ፈርዖን ብቻ አይደለም። በመጽሐፍ ቅዱስ ውስጥ ይሄንን ብዙ ክፍሎች አውጥተን ማየት እንችላለን። ዳንኤል ምዕራፍ 4 ቁጥር 17 ላይ سنመለከት ልዑሉ ምዕራፍ 4 ቁጥር 17 በሰዎች መንግስት ላይ እንዲሰለጥን የሚል ቃል እናያለን። ለወደደው እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ ይህም ፍርድ የቅዱሳን ቃል ነው የሚል ቃል እናያለን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር አምላካችን የምን አምላክ እንደሆነ እናያለን። ውድ ወገኖቼ ምን እንደሆነ እናያለን። እግዚአብሔር አምላካችን የምድር ባለስልጣኖች በስጋ ለባሽ ላይ የሚሰለጥኑ ሰዎችን ሁሉ እግዚአብሔር የሚገዛ የሚሰለጥን አምላክ ነው ይላል። ልዑሉ በሰዎች መንግስት ላይ እንዲሰለጥን ለወደደው እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይላል። ይህን ሁኔታ በዳንኤል መጽሐፍ ውስጥ ደጋግሞ ነው የሚናገረው። በዚሁ በምዕራፍ 4 ብቻ እንኳን 3 ጊዜ ተነስቷል። ብትመለከቱት ምዕራፍ 4 ቁጥር 25 ላይ ልዑሉም በሰዎች መንግስት ላይ እንዲሰለጥን ይላል። ይህንኑ ቃል ተመምት ለሚወደውም እንዲሰጠው እስክታውቅ ድረስ ይላል። ከሰዎች ተለይተ ትሰደዳለ፣ መኖሪያ ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላ ዘንድ ትገደዳለ፣ በሰማይ ጠል ትረሰርሳለ፣ 7 ዘመናትም ያልፉብሃል ይለዋል። ንጉሥ ናቡከደነጾር የራሱን ማንነት በእብሪት እኔ እያለ ስለ ባቢሎን ያስብ በነበረበት ጊዜ እግዚአብሔር ሊያስተምረው ያደረገውን ነገር ነው የምናየው። የባቢሎን መንግሥት አይሁዳዊ እምነትን አይለማመድም። አይሁዳውያኖች አብርሃም፣ ይስሐቅ፣ ያዕቆብ አምላክ ብለው የሚያምኑትን አምላክ አያውቀውም። ነገር ግን ያንተ ማታውቀው እግዚአብሔር ግን በአንተ መንግሥት ላይ የሚሰለጥን ነው። ይሄንን እስኪያስተምር ድረስ ከስልጣን ተወርዳለ ወርደምን ተሆናለ ሊትራሊ ማይንዱን ጥሎ እንደ እንስሳ ጫካ ገባ እግዚአብሔር አዋረደው ወደ ልቦናው እስኪመለስ ድረስ ሰው መሆኑን ንጉስ መሆኑን ጠፋው በኋላ ግን ወደ ልቦናው ተመለሰ ሲመለስ ሰዎች ሁሉ ፈለጉት እሱም ወደ ስፍራው ሊመለስ የሚችልበትን ነገር ሁሉ አየ ወገኖቼ እግዚአብሔር እንደዚህ ያለ አምላክ ነው ክብር ለእግዚአብሔር ይሁን በምድር ላይ ያሉ ባለ ስልጣኖች ሁሉ ስልጣናቸውን የሚያገኙት ከሱ ነው ናቡከደነጾር እስራኤልን ያንገላታ መንግስት ነው ፈርዖን እግዚአብሔርን የእግዚአብሔርን ህዝብ ያንገላታ መንግስት ነው እነዚህ ሁሉ እግዚአብሔር በስልጣኑ በሚያዘው መንግስት ስር እንዳሉ እንዲያውቁ ይነግራቸዋል ምዕራፍ 5 ቁጥር 21 ላይ ተመልከቱ ዳንኤል ላይ ልዑል አምላክም በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ ልቡም እንዳውሬ ልብ ሆነ መኖሪያውም ከምድረ በዳ አህዮች ጋር ነበር እንደ በሬ ሳር በላ አካሉን በሰማይ ጠል ረሰረሰ እንዳንዴ መጽሐፍ ቅዱስ ተማሪዎች ሜንታሊ ኖርማል አልነበረም ናቡከደነጾር በዚህ ጊዜ ኦልሞስት አብዶ ነበር ውድ ወገኖቼ እግዚአብሔር እንደዚህ ያለ አምላክ እንደሆነ ታምናላችሁ እግዚአብሔር በሰው ልጆች መንግስት ላይ ይሰለጥናል ክብር ለእግዚአብሔር ይሁን እንደ ፈርዖንና ናቡከደነጾር ያሉትን የምድር ነገስታት ሁሉ በስልጣን ላይ እንዲወጡ የሚያደርገው እግዚአብሔር ነው አማኞች በዚህ ጉዳይ ላይ ምንም አይነት መጠራጠር ሊኖረን አይገባም ይሄንን ከረሳን ዛሬ አይውሽ መቼም በደም ተቀርቶ ከሆነ ወገኖቼ ይሄንን ዛሬ ጧት ያስተማርኩትን ወይም ለብቻው አንድ ቀን ማስተማር አለብኝ እንዴት ያለ ቃል ለተካፈለን ነግራችሁ አልችልም አይ ሆፕ የነበራችሁ ሰዎች መቼም በደም ትሬጀር አርጋችሁ እንደምትይዙ ተስፋ አረጋለሁ እኛ የእግዚአብሔርን ነገር ክርስቲያኖች በመንግስት በስልጣን መልክ አናየው ብዙ ጊዜ ሃይማኖትን ስንመለከት መዳናችንን ስንመለከት ክርስትናን ስንመለከት እግዚአብሔርን ባለ ስልጣን ኢየሱስ ጌታ ነው ማለትን ዝም ብሎ ነው ምንለው የስልጣን ጉዳይ ነው የደህንነት ነገር የክርስትና እምነት ነገር የመንግስት ጉዳይ ነው የክርስትና ጉዳይ ወንጌል የመንግስት ወንጌል ተብሎ ይጠራል ይህ የመንግስት ወንጌል በአለም ሁሉ ይሰበካል ይላል ሃይማኖታችን መንግስታዊ ባህሪ ያለው ክብር ለእግዚአብሔር ይሁን ስለዚህ ይሄንን ክርስቲያኖች መረዳት እጅግ በጣም ትልቅ ጥቅም አለው። ጧት ካካፈልኳቸው ነገር ጥቂት ሐሳብ ወስጄ ላሳያችሁ። አንድ ሰው ማናችንም እዚህ ያለን ራስየንም ጨምረን የሰው ልጆች በሙሉ በዚህ ዓለም በሚኖርበት ጊዜ ይህ ዓለም በዲያብሎስ እንደሚገዛ ማወቅ አለብን። ዲያብሎስ የዚህ ዓለም ገዢ ነው። ዮሐንስ ወንጌል ይናገራል የዚህ ዓለም አምላክ ነው በስሩ አለቆች ስልጣናቶች ጌትነት አለ ጌታ ኢየሱስ ክርስቶስ እኛን ያዳነን እኮ ከዚህ ነው ወገኖች ኤፌሶን ምዕራፍ 6 ላይ ብትመለከቱ ኤፌሶን ምዕራፍ 1 ላይ ብትመለከቱ እነዚህ አለቆች ስልጣናት ጌትነት ያዳነን እኮ ከነዚህ ኃይላት ነው ከነዚህ ፎርስስ ነው እኮ ያዳነን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን መዳንን በዚህ መንገድ በእግዚአብሔር ከጨለማ ስልጣን ያዳነን ከጨለማ ስልጣን ወደ ፍቅሩ ልጅ መንግስት ነው ያፈለሰን መዳን ከጨለማ መንግስት ከጨለማ ስልጣን ወደ እግዚአብሔር ስልጣን ነው ዞር ያለው ደህንነታችን በስልጣን ላይ የተመሰረተ ነው በስልጣን አድኖን ነው ኢየሱስ ክርስቶስ ወደ ስልጣኑ ያመጣ ክርስትናን በስልጣን በመንግስት በጌትነት በእግዚአብሔር መንግስት ራእይ ማየት በጣም ጠቃሚ ነው። ይሄንን በማናይበት ጊዜ አምላካችን ለአምልኮ ብቻ ሃይማኖት ለሚባል ለታጠረ ነገር ብቻ ብንመለከተው ብዙ ነገር እናጎላለን። የናዝሬቱ ኢየሱስ ክርስቶስ እኛን ሲያድነን በዚህ በጨለማ ዓለም የሚኖሩት መናፍስቶች በሙሉ ድል ነስቶ ነው ያዳነን። ኤፌሶ ምዕራፍ 1ን ተመልከቱት። ይሄ በጣም ጠቃሚ ነው። ስትጸልዩ ይረዳችኋል። የጸሎት ህይወታችንን ያግዝልናል። ዝም ብለን አይደለም እንጸልየው፣ ጸሎታችን በእውነት ላይ የተመሰረተ ይሆናል። ክርስቶስን ይላል ቁጥር 19 ከሙታን ሲያስነሳው፣ ከምን እንዳስነሳው ቁጥር እስኪ ከአለቅነት በል እስቲ ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ። ክብር ለእግዚአብሔር ይሁን። አያችሁት? በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። እግዚአብሔር እኛን እንዲያድነን የሰጠን የኢየሱስ ክርስቶስ ብርታቱና ጉልበቱ የሚለካው ባሸነፋቸው ኃይላቶች ነው። አለቆችን ድል የነሳ ነው። ስልጣኖችን ድል የነሳ ነው። ኃይላትን ድል የነሳ ነው። ጌታ የሚባሉትን ሁሉ ድል የነሳ ነው። ይሄ ኢየሱስ ክርስቶስ አሁን ባለበት ቦታ ሊመጣ ባለው ዓለም እንኳን ወደፊት ከሚጠራ ስም ሁሉ በላይ ስልጣን አለው። ስለዚህ አምላካችን ስልጣኑ በሰማይና በምድር ወደር የለው። ኢየሱስ ክርስቶስ ወንጌል ስበኩ የሚለውን ነገር አማኞች በጣም አርገን ማስተዋል አለብን። ማቴዎስ 18 ላይ ጌታ ኢየሱስ ክርስቶስ እንዴት አርጎ እንደሚናገራቸው እስኪ ተመልከቱት። አነጋገሩንና አደራረጉን እዩት። የስልጣን ነገር በሌለበት ወንጌል ሊሰበክ አይችልም። ክብር ለእግዚአብሔር ይሁን። ወንጌል እንድንሰብክ ያዘዘን ባለስልጣን ነው። ትልቁ ኮሚሽን ዘ ግሬት ኮሚሽን የሚባለው ማቴዎስ 28 ላይ ያለው ከ16 ጀምሮ ኢየሱስ የተናገረውን ተመልከቱ። 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስ ግን ቀረበና ተጠግቶ ሪል እንደሆነ እንዲያውቁ እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማን ነው ያዘዛቸው? እስኪ ግለጡት። ማን ነው ያዘዛቸው? ማነኝ አለ? ስልጣን ሁሉ በሰማይና በምድር የተሰጠው ጌታ ነው ያዘዛቸው። ስልጣን ሁሉ በሰማይና በምድር ያለው ጌታ። ቤተ ክርስቲያን በዚህ ዓለም ላይ ስትኖር፣ አማኞች ስንኖር የማንንም ባለስልጣን ፈቃድ አንፈልግም። ክርስትናን ለመኖር ባለስልጣኑ ኢየሱስ ባዘዘው ትእዛዝ ነው ክርስትናን የምንኖር። ወንጌል እንዳይሰበክ በተከለከለበት ቦታ ሰዎች ወንጌልን ለማስፋፋት ታዘውት ጌታን የሚያገለግሉት፣ ይሄንን የስልጣን ባለስልጣን ጌታ በስልጣኑ ያዘዘውን ይሄንን ቃል በመታመን ነው። ክብር ለእግዚአብሔር። ስለዚህ እግዚአብሔር አምላካችን እኛን ሲያድነን በስልጣን ነው ያዳነን። ባለስልጣን ሆኖ ነው ያዳነን። የመንግስት ጉዳይ በዓለም ላይ ያለ ሁሉ የጌቶቹ ጌታ የነገስታቱ ንጉስ የናዝሬቱ ኢየሱስ ክርስቶስ ይገዛል። ክብር ለእግዚአብሔር ይሁን። በመዝሙረ ዳዊት 103 ቁጥር 19 ላይ እግዚአብሔር ዙፋኑን በሰማይ አዘጋጀ ይላል። በብሉይ ኪዳን እንኳን ኢየሱስ ሞቶ ከተነሳ በኋላ ትታችሁ መንግስቱ ሁሉን ትገዛለች። ክብር ለእግዚአብሔር ይሁን። ይሄንን ማወቅ ለክርስቲያን ትልቅ ነገር ነው ወገኖቼ፣ ትልቅ ነገር ነው። እውነትን ታውቃላችሁ። እውነት ምን ያረጋችኋል? አርነት ያወጣችኋል። የጌታን ስልጣን፣ የጌታን ኃይል፣ የጌታን ፈቃድ፣ የጌታን ምክር በዚህ መንገድ ማወቅ በጣም ይጠቅመናል። እግዚአብሔር ዙፋን አለው በሰማይ። ናቡከደነጾርን ፈርዖንን ሲናገራቸው እየለመነ የሚያድን አምላክ አይደለም እግዚአብሔር፣ ባለስልጣን ነው እግዚአብሔር። ባለስልጣኖችን አይደራደራቸውም እግዚአብሔር። ከፍ ያለውን ዝቅ ማድረግ የሚችል ዝቅ ያለውን ከፍ የሚያደርግ ጌታ ነው። እብሪተኛው ናቡከደነጾርን ጥሩ ትምህርት አስተማረው። እግዚአብሔር የተመሰገነ ይሁን። እግዚአብሔር በዙፋኑ ላይ ሥራ ይሰራል። መዝሙር 9:4 ላይ ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድክ በዙፋን ላይ ተቀመጥክ። አክቲቭ ነው መንግስቱ እግዚአብሔር። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስቱ አክቲቭ ነው፣ ዳይናሚክ ነው። ለመፈክር የሚሆን በሃይማኖት የሚታሰብ አይደለም። ይዳኛል እግዚአብሔር። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። መዝሙር 11:4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው። አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። የዚህ ዓለም ባለስልጣኖች በዙፋን ላይ ሲቀመጡ፣ በስልጣን ላይ ሲቀመጡ መልካም ነገር የቱንም ያለ ሰው ቢያስቡ ውስን ናቸው። ድሃ ቢወዱም መልካም ነገር ለማድረግ ቢሰጡም ጊዜያቸው ሁሉን አይሆንላቸውም። ሁሉንም ነገር በሁሉ ጊዜ ማድረግ አይችሉ። በሰማይ ግን ያለው እግዚአብሔር በዙፋኑ ላይ ያለው ግን ምን አይነት ነው? አይኖቹ ወደ ድሃ ምን ያረጋሉ? ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የድሃ አይኖች ወደ እሱ ብቻ አይደሉም። እሱ ራሱ ሆም ብሎ አቴንቲቭሊ ይመለከታል ድሆችን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ምን አይነት ዙፋን ነው እግዚአብሔር! ይሄን ማመን፣ ይሄንን ተስፋ ማድረግ፣ እንዲህ ያለውን ባለስልጣን እግዚአብሔርን በዙፋኑ ላይ የሚያምን ሰው አያፍርም። አያፍርም ወገኖች፣ አያፍርም። ባያውቁት እግዚአብሔር ሰዎች የፈጠራቸው ፍጡራን በአምሳሉ ስለተፈጠሩ ሰው ቢረግጣቸው፣ የታወቀ መሪ ቢሆን፣ የፈለገው ነገር ቢሆን፣ ጭካኔና ግፍ በላያቸው ላይ ያደረገባቸው ሰው የቱንም ያህል ትልቅ ባለስልጣን ቢሆን እግዚአብሔር ይበቀላል። የድሆችን ነገር ችላ አይልም። ክብር ለእግዚአብሔር ይሁን። አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹ የሰው ልጆችን ይመረምራሉ። አክቲቭ የሆነ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ይሄ ሕያው እምነት ነው ወገኖቼ። ይሄ አሁን የሚሰራ ነገር ነው ወገኖቼ። ይሄ ድሮ ታሪክ እንደምናወራ ያለፈ ታሪክ አይደለም። አሁንም እግዚአብሔር ያየናል እዚህ እንኳን እያለን። የእስራኤል አምላክ ስሙ ለዘላለም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ብዙ ሰዎች ጥቃታቸውን፣ ችግራቸውን በጣም ድሮ ሳገለግላቸው በጣም አዝነው ይነግሩኛል። በጣም ያማራሉ። በእግዚአብሔር ፊት ጸልየሻለሁ? በእግዚአብሔር ፊት አልቅሰሃል ወይ? እግዚአብሔር በፊቱ ጠብ ያለችውን እንባ ይመልሳል። ሰዎች እየለመኑ የማይመለሰው በምን እንደሆነ ታውቃላችሁ? እንባቸው ሰዎች የሰውን አቴንሽን ነው የሚፈልጉት። እግዚአብሔር ድሃ የሚመለከተውን በቅንድቦቹ የሰው ልጅ የሚመረምረውን አምላክ ፈልጎ አልቅሶ የማይሰማ ሰው የለም። ለሰውም ባኔ መልስ መላሽ ነኝ የሚል ሰው አብድሃል ነው ምለው ነኝ። ማንም ሰው እግዚአብሔር ካላስነሳው ለሰው ሊቆም አይችልም። በምድራችን ላይ የተነሱትን መሪዎች ያስነሳልማ ነው እ ወደ ጠቅላይ ሚኒስትር አብይ እንባውን ያፈሰሰ ጸሎታችሁን ሰምቼ መጣው ሊል የሚችልበት ቦታ አለ? ታሪክ አለ? የለም። በኢትዮጵያ ምድር ውስጥ ሰዎች ያለቀሱት ለቅሶ ሁሉ የሰማ እግዚአብሔር አለ። ክብር ለእግዚአብሔር ይሁን። በስልጣን ላይ የተቀመጡ ሰዎች ለዚያ ስልጣን የተቀመጥኩበት ምክንያት አለኝ ቢሉ፣ ማንንም አይነካኝም ቢሉ፣ እግዚአብሔር ክብራቸውን እንደ ሳር ያረጋዋል። በሰዎችን በስልጣን ላይ የሚያስቀምጥ እግዚአብሔር ናቡከደነጾርን ዳዋረደ፣ ያዋረዳቸዋል። እግዚአብሔር ክፉ መሪዎችን ሲያስነሳ ህዝብን ሊቀጣ ህዝብን ሊገስጽ ፈርዖንን ሲያስነሳ እስራኤላውያኖች ግብጽ ምድር ተመችታቸው ይኖሩ ነበር። ነገር ግን የንጉሱንና የልብ ህዝቡን ልብ ለወጠው። ንጉሱ ህዝቡ ካልተለወጠ ልቡ ካልተለወጠ የህዝቡ መለወጥ አይችልም። ስለዚህ ምን አለ? እነዚህ እስራኤላውያኖች በቁጥር በስተዋል። ጠላት ቢነሳብን መልሰው ይወጉናል። ወንድ ልጅ ሲወለድ ሁሉ ይገደላል። እስራኤላውያኖች ባይተዋርነት እንዲሰማቸው አረጋ። በመከራ እንኳን ወጥተው ግብጽን ይናፍቁ ነበር። በመከራ በእንዲህ ያለ መከራ ወጥተው እግዚአብሔር ኪዳኑን ሊፈጽም ለአብርሃም ለይስሐቅ የገባውን ቃል ኪዳን የሚያስብበት ሰዓት ስለደረሰ ህዝቡን ወደዛ የተስፋ ቃል ሊመልስ ስለወደደ ፈርዖንን አስነሳሁ አለው። እግዚአብሔር ይመስገን አስነሳሁ አለው። ያቺ የሚወዷት ግብጽ ለከብቶቻቸው ለልጆቻቸው የምትመቸው ግብጽ ሁሉ የሞላላት በጥንት ዘመን የአውሮፓ የዳቦ ቅርጫት የምትባል ሀገር ነች። ስንዴው ፊልም ድሮ ሲሰራ አይታችሁ እንደሆነ እንደ ተራራ ይከመራል። የግብጽ ስንዴ በጣም ሪች የሆነ ሀገር ነው። ግብጽ ሰማያን ጋንጣ እንደ ሚድል ኢስት ታይም በአባይ ወንዝ ሁልጊዜ የለመለመች ነች ትባላለች። ከዚያች ምድር ለመውጣት አይፈልጉም ነበር። ለአብርሃም የገባውን የተስፋ ቃል ረስተውት ነበር። ነገር ግን እግዚአብሔር በመከራ ውስጥ አስታወሳቸው። መከራው ሲመጣ የአይደንቲቲ ጥያቄ መጣ። የሚደረገው ነገር ሁሉ የአይደንቲቲ ጥያቄ መጣ። እኔ ይህንን በግድ እንደው ስትሬች አድርጌ ከኢትዮጵያ ጋር ልተረጉምላችሁ አልችልም። ነገር ግን ስመለከተው ደርግ ኢትዮጵያዊነትን ያስጣለበት አስጣጣሉ የሚያስገርም ነው። አንድ ሎ የተማረ ወንድም ክርስቲያን ወንድም ሲነግረኝ አንድ አስተማሪያችን በሎ ስኩል ያለን አለ ሲናገር እናንተ ግራጁዌት አርጋችሁ የምትዳኙት ይሄ ጄኔሬሽን ደርግ ያፈራው ጄኔሬሽን ህግን አያውቅም። መንግስት ያለ በጉልበት የሰው ንብረት እየዘረፈ ባለመብት የሆነበት ህግ የማይከበርበት አገር ውስጥ ነው የምትዳኙት። በምን አይነት ሁኔታ የህግን ቫልዩን ፕሪንሲፕሉን እንዴት በሰው ህይወት ውስጥ እንደምታመጡት አላውቅም እያሉ ዴስፐሬት ሆኖ ሲያስተምሩን ትዝ ይለኛል አለኝ። በደርግ ጊዜ የፈለገው ካድሬው የሰው ሴት ልጅ ከቤት እየጠራ የሰው መብት የሌለበት ኢንዲቪጁዋልስ ፋሚሊ መብት የሌለው ልጆች እየታፈሱ ከእናት ጉያ የሚወሰዱበት ኬኦስ ሰው አገሩን እንዲጠላ የሚያደርግበት ከሁሉም በላይ እናት አገር ከሁሉም በላይ አብዮቱ ድብልቅልቁ ይወጣ። ሰዎች በዓላማ ሳይሆን ባልመረጡት ዓላማ የሚዋጉበት አገር። ለደርግ ሽንፈት ምክንያቱ እንዲህ እንደሆነ ነው የሚነገረው። ዓላማ የሚዋጋበት ዓላማ ያልረታው ያልማረከው ወታደር በሚታጠቀው ኳሊቲ የጦር መሳሪያ ድል ሊነሳ አይችልም ነው የሚባለው። ዓላማ ከመሳሪያ ይበልጣል። ልብን የሚማርክ መልካም ዓላማ በሰው ውስጥ ከሌለ ሰዎች ጥሩ ውጊያ ሊያደርጉ አይችሉም፣ ማሸነፍ አይችሉም፣ ሞራላቸው ይዘቅጣል። የደርግ ወታደሮች ወደ ጦር ሜዳ ሲሄዱ ትልልቅ ስፒከር፣ አንዳንድ ሰው ለቤቱ አይገዛውም፣ ለምን ጎረቤት ይበጠብጣል። ጦር ሜዳ ሲሄዱ እሱን ተሸክመው ይሄዳሉ። ሰው ጦር ሜዳ የሚሄደው ለዝላይ ለጭፈራ አይደለም። ጦር ሜዳ ራሱን የቻለ ዲሲፕሊን አለው። ወታደሩ ሲሄድ በጣም ዴስፐሬት ስለሆነ በደብረ ብርሃን ካለፉ አንድ ቀን ማታ ካደሩ የሰው ልጆች መዳፈር፣ መጠጥ ቤት ገብቶ መዳፈር፣ ዲሲፕሊን ያልሆነ ብዙ ስራዎች ይካሄዱ ነበር። ሰዎች ይመረሩ ነበር ወደኋላ ስንመለከት። ስለዚህ ሰዎች አይደንቲቲያቸውን ያጣሉ። በኢህአደግ ጊዜ ኢትዮጵያዊነትን ሰዎች በሰላም የሚኖሩበት ቦታ በመታወቂያ በዘር ልዩነታቸው በምኑ የመጣው ተጽዕኖ በሰዎች ላይ ብዙ ችግር ከወስ የፈጠረ ነገር እንደሆነ እናቃለን። እግዚአብሔር በእነዚህ ሁኔታዎች ውስጥ ግን ስራ ይሰራል። ደርግንም ያስነሳ እግዚአብሔር ነው። እኔ ነብይ ሆኜ ሁኔታው ምክንያቱ ነው ልላችሁ አልችልም። ኢህአደግንም ያስነሳ እግዚአብሔር ነው። ይሄ ነው ምክንያቱ ለላቹ አልችልም እግዚአብሔር በስልጣን ላይ ሰዎችን ሳስቀምጥ አይቀመጡ በፈለገ ጊዜ ደግሞ ያወርዳቸዋል ክብር ለእግዚአብሔር የተቀመጠው መንግስት ካልኖረ ካልቀጠለ ማለት አንችልም እግዚአብሔር የህዝብ ልብ ይለውጣል ሁኔታዎችን ይቀይራል ለውጥ ማምጣት ይፈልጋል እግዚአብሔር እንዲህ ያለ ነገር ሲያደርግ እግዚአብሔር ያስታውቃል የሚያረጋው ነገር ዛሬ ኢትዮጵያ ውስጥ እየሆነ ያለው ነገር አይገርመኝም የሚል ሰው ካለ እኔ አይ ዶንት ኖ እኔ በእውነቴ ነው ምነግራችሁ እንዴት እንደው አይዲያል የሆነ እኔ ኮሚቴ ተቋቁሞ ለኢትዮጵያ የሚበጅ እንደው ጥሩ ነገር ያላቸው መሪዎች አውጡ ክራይቴሪያ አውጡ ብትባሉ ለመሆኑ በዚህ ሌቭል የሚሆን ነገር ይገኛል ብላችሁ ታምናላችሁ ከአይምሮ በላይ ነው እስኪ የምትሉ እጃችሁን አሳዩኝ ይሄ ከሰው አይምሮ በላይ አይደለም ወገኖች ማን ነው ይሄን የሰራው እነዚህ ሰዎች ቁመናቸውን ብትመለከቱ ማንነታቸውን ብታዩ የተነሱበትን ታሪክ ብታዩ እንዴት እንደዚህ ሊሆን ይችላል እንዴት ሊሆን ይችላል ውድ ወገኖቼ የፈለገ አንሬስት ቢኖር የፈለገ መበጥበጥ ቢኖር መበጥበጥን ሲወልድ ነው እኛ የምናቀው በታሪክ ኢትዮጵያ ውስጥ ያለው መከፋፈል ተመልከቱት እስላም ለብቻው ቢሄድ ኦሮሞ ለብቻው ቢሄድ ሶማሌው በዛ በኩል ቢነሳ በሰሜን በኩል ያለው ችግር ምንድነው ምን ሆኖ ነው ምን ሆኖ ነበር ይሄ እግዚአብሔር የሰራው ነው ክብር ለእግዚአብሔር ይሁን በጌታ ስም ለለምናችሁ እኔ መንግስቱ ተወካይ አይደለሁም ፕሊዝ እኔ ማንንም ድርጅትም አባልም አይደለሁም ከዱሮ ጀምሮ ማምነው እኔ ጆሮዬን የተበሳሁት ለወንጌል ብቻ ነው ክብር ለእግዚአብሔር ይሁን ነገር ግን ወገኖቼ እግዚአብሔር እንዲህ አለ እድል ሲሰጠን ከእግዚአብሔር እንደመጣ ማወቅ አለብን ይሄንን ነገር አፍራሽ በሆነ መንገድ ለማንም ለምንም ብለን በተለይ እኛ ክርስቲያኖች እግዚአብሔር በሰዎች ልጆች መንግስት ላይ እንደሚሰለጥን እያወቅን እልከኞች ብንሆን ከዘረኞች የሰው ደም በግፍ ካፈሰሱ ከዘረፉ የሰሩት ነውርና ያላደረጉት መልካም ነገር ከሚቆጫቸው ትህትና ከሌላቸው በሌላቸው ሰዎችና ኃይሎች አጀንዳ መወሰድ ትልቅ ስህተት ነው። ኃጢአት ውስጥ እንገባለን። እግዚአብሔር ለምድራችን የሰጠውን እድል እናክብር። እግዚአብሔርን እናመስግን። እግዚአብሔርን ስሙን እናክብረው። እግዚአብሔር የሰጠንን እድል በጸሎት እየደገፍን እግዚአብሔር ሆይ ይሄንን ገርና መልካም ነገር ሳይደፈርስ ለውጡ እንዲቀጥልን ለምንሃለንን በለው ለምን ይሄንን ያደረገ እግዚአብሔር ነው ይሄ የሰው ስራ አይደለም ይሄ የሰው ስራ አይደለም እኔ እውነተኛ ነገር ለእናንተ ለነግራችሁ ማስረጃ ላመጣ እችላለሁ እንደናንተ ተመልካች ነኝ ወገኖቼ ይሄንን እድል ልናከብር ይገባል አምላካችን በሰማይ በዙፋኑ ላይ ሆኖ ይመለከታል። ማንም መንግስት የትኛውም የፖለቲካ ድርጅት ባለመብት ሆኖ እኔ መቀጠል አለብኝ መብቴን ጠብቁልኝ ያለ ቢንፈራፈር ሰው ከወደቀ በኋላ ቢንፈራገጥ እንደሚላላጥ መላላጥ ነው የሚመጣው። እግዚአብሔር የወሰነው ነገር ካለ እግዚአብሔር የወሰነው ነገር ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በሰዎች መንግስት ላይ መሰልጠኑን በስልጣን ላይ የሚያወጣሱ መሆኑን ስናቅ ምን አደርጋቸው ነገሮች አሉ። ሰዎች ስልጣን ላይ የሚፈልጉት መንግስት በሚመጣበት ጊዜ እንስታለን። በተጠቃንበት ጊዜ የነበረውን ችግር ለመበቀል አጻፋ ምላሽ ለመስጠት የተለያዩ የስተት ነገሮች ውስጥ እንገባለን። እግዚአብሔር በስልጣኑ በመህረቱ ስልጣን ላይ ያመጣቸውን ሰዎች ማምለክ ነው የሚቀራን። ለናመልካቸው እንፈልጋለን። እግዚአብሔርን ማመስገን እንተተን። እግዚአብሔርን ማድነቅ እንተተን። ሰዎችን እናመልካለን። በስልጣን ላይ የተቀመጠ ማንም ሰው ሊቀብጥ እንዲችል የሚያረጋው ችግር ከውጭ አይመጣም። የራሱን ስጋ ተሸክሞ ነው የሚኖረው። ስጋው ችግር ይሆንበታል። ህዝብ ደግሞ ያንን ስጋ ካጋጋለ ሰዎች ይጠመዳሉ። ክርስቲያኖች ለዚህ በመልጃ መጸለይ ያለብን። እግዚአብሔር የተመሰገነው። ለምን? ውድ ወገኖቼ የኢየሱስ ክርስቶስን ወንጌል ስበኩ እንኳን የተባለን አገልጋዮች በደሙ በሚዋጀው ህዝብ ፊት በደሙ የተመረቀውን የኪዳን ወንጌል እንኳን እየተሰበከ ስንት ሸቀጥ ይካሄዳል። ሰው ስንት ለራሱ ክብር ይፈልጋል። ከትቢያ አንስቶ በደሙ አጥቦን ልናገለግለው እንኳን እያደረገን በእብሪት በትቢት ስንት ችግር ውስጥ እንጠመዳለን። እንኳን ዘፋኝና የማያምኑ ሰዎች ባጀቡት ጭፈራና ቁልምጫ እየተጠሩ ሆይ ሆይ መባል ትታችሁ እግዚአብሔር በዙፋኑ ላይ ያለውን አምላክ ማሰብ አለብን። ስለዚህ ለመሪዎች ለባለስልጣኖች ስንመለከታቸው እግዚአብሔር በጊዜው እንዳስነሳቸው የተነሱበትን ዓላማ በትክክል እንዲፈጽሙ የእግዚአብሔርን ምክር አከናውነው በጥሩ አጨራረስ እንዲጨርሱ ቃላቸውን እንዲጠብቁ እግዚአብሔር እንዲረዳቸው ልንጸልይላቸው ይገባል። በምድሪቱ ውስጥ ገንቢ መስተዋጽኦ ልናደርግ ባለሙያ የሆነ በሙያው የተማረው በትምህርቱ ወደ ተሻለ ማዕረግና ክብር ለመድረስ እየተቀሰቀሰ ይሄንን መልካም ዘመን የማደጊያ የመማሪያ የመሰልጠኛ የማወቂያ ጊዜ አድርጎ መጠቀም አለበት። በጎ ነገር ለማድረግ መነሳት አለበት። ተመልካቾች መሆን የለብንም። ክርስቲያን የሆነ በመጸለይ ብቻ አይደለም፣ በማንኛውም ነገር ገንቢ በሆነ ነገር ሁሉ መሳተፍ አለብን። ውድ ወገኖቼ ይሄንን በጣም ተጠንቅቀን ማስተዋል አለብን። በሶሻል ሚዲያ የሚመጡ ወሬዎች በጣም ለክፋትን ወሬን ኢንፎርሜሽን ሰብሳቢ የሆኑ ሰዎች በዲያስፖራ ውስጥ የሰዎችን ቪው ስካን የሚያረጉ ሰላዮች እንዳሉ ብዙ ተምረናል ሰምተናል። አንድ ሰው አውሮፓ ሲያጫው ከአውሮፓ የመጣ ወንድም ሲነግረኝ እንዲህ አለ። አንድ ወጣት ልጅ ከኢትዮጵያ ወጣ። መንግስት ጥሩ ስልጣን ሰጥቶት ይሰራ የነበረ ነው። እንዴት አሳይለም ጠይቃለህ? ይሄን ሁሉ ስራ ሰሰራ ደሞ መንግስትን ያላከ ለምን ተወጣለ? እኔ ኢትዮጵያ ውስጥ መኖር አልችልም አለኛለ። ለምን? ህሊናዬን የሚያቃጥል ስራ ነው መሰራው። የገዛ ወዳጆቼን እንድሰልላቸው። ስማ እኔ ጴንጤ አይደለሁም። 25 ጴንጤ ባለበት ዲያስፖራ ሁሉ ውስጥ ለመንግስት ሰላይ የሆኑ ሰዎች የሰዎችን ቪውስ ካን የሚያረጉ እንዳሉ ማወቅ አለብህ። እኔ ጓደኞቼን አሳልፌ መስጠት አልቻልኩም። ቶርሜንትድ ሆንኩኝ። አብረውኝ ያደጉ የምወዳቸውን ጓደኞቼን እንድሰልል ጠየቃለሁ። አልፈልግም ህሊናዬን ሸጨ መኖር ብሎ ወጣ። ውድ ወገኖቼ የማንም መጠቀሚያ አትሁኑ። ሰዎችን በስልጣን ላይ የሚያወጣውን እግዚአብሔርን ተመልከቱ። ሲያወርድ ያወርዳቸዋል፣ ሲያነሳ ያነሳቸዋል። ስለዚህ ሰዎች ብዙ ጊዜ በጎና ገንቢ በሆነ መንገድ በመድራችን ላይ የሚያደርጋቸው ነገሮች መቀበል መቻል አለብን። ክብር ለእግዚአብሔር ይሁን። መሪዎችን ከልክ በላይ አጉል ቲፎዞ ሆኖ ሌሎችን ህመም ውስጥ የሚከት የዳዊትና የሳኦል ችግር ፈጣሪዎች ከበሮ መቾች። ዳዊት የገደለው ስንት ሰው ነው? ስንት ነው የገደለው? ስንት ነው የገደለው? አንድ ጎልያድ ነው የገደለው። ዳዊት ስንት ገደላሉ? ከበሮ መቾች 1000 ገደላሉ። ሳኦልሳ ምንም አልገደለም። ስንት ሰጡት? እግዚአብሔር ያሳያችሁ ምን አይነት ጉድ ሆነ ነው። በከበሮ የታጀበ ጭፈራ እንዴት አደገኛ ነው። በዜማ በቅላጼ በጩኸት በሴቶች ልልታ የታጀበ። ሳኦል ምን አለ? ለኔ ሺ ብቻ ሰጡኛል። እንደሱም እኮ ሲበዛን ምንም የለውም። ለሱ ግን 1000 አረጉለታል። ከዚያን ጊዜ ጀምሮ ዳዊትን በቅናት ተለከፈ። ከበሮ መቾች አንሆን ወገኖቼ። ለመሪዎቻችን አይመቻቸውም። ይሄ ለሚያገለግሉ ሰዎች አይመችም። እግዚአብሔር ለሚሰራው ስራ አይመችም። እግዚአብሔር በመድራችን ላይ ለሚሰራቸው ለጽድቅ ስራዎቹ የሚመች አቋም ሊኖረን ይገባል። ክብር ለእግዚአብሔር ይሁን። ታናናሽ ሆኑትን የማይጠበቁትን ሰዎች በስልጣን ላይ ያወጣው እግዚአብሔር መከበር አለበት። ንጉስ ዳዊት ትሁት ሰው ነው። ስልጣን ከእግዚአብሔር እንደሚመጣ ስለሚያቅ ለእግዚአብሔር የተገዛ ሰው ስለሆነ ሳኦል ሲያሳድደው ሳኦልን አላሳደደው። He was the most humble person. እየተሰደደ ይኖር ነበር። አንድ ጊዜ ሳኦል ወደሱ ጋር እሱ ሊያሳድደው ሊገለው መጣ። ዳዊት ምን ያህል በእጁ እግዚአብሔር አሳልፎ እንደሰጠው አብረውት የነበሩት ይሄውና ጠላትን አሳልፎ ሰጥቷል ግደለው ይያሉት እግዚአብሔር በቀባው ላይ ጀና አላነሳማ። ነገር ግን እግዚአብሔር አሳልፎ እንደሰጠው ሊያሳየው ልብሱን ቆረጠ። ሚጣ ምልክቶቹን ይዞ እየሄደ እየጮኸ ሳኦልን ነገረው። እኔ ግን ባንተ ላይ ጀላነስ አልፈለኩም አለው። እግዚአብሔር በቦታው ላይ በራሱ መንገድ እንዲያስቀምጠው እግዚአብሔርን ተጠበቀ ሰው ነው። ስልጣን ከእግዚአብሔር እንደሆነ ዳዊት ያውቃል። ስልጣን ከእግዚአብሔር እንደሆነ ያውቃል። indispensable ሊሆኑ የማይሳሳቱ ደካማ ሊሆኑ የማይችሉ መሪዎች የሉም በምድር ላይ። በሰማይና በምድር የሰው ልጆችን ሁሉ መንግስት የሚቆጣጠር አምላካችን በዙፋን ላይ ነው። ንጉስ ኦዚያን በሞተበት ጊዜ ኢሳይያስ ሊተክዝ የሚችልበት ጊዜ ነው። ንጉስ በሞተበት ጊዜ እግዚአብሔር በረጅም ዙፋን ላይ ሃሌሉያ ተቀምጦ የልብሱ ቤተ መቅደሱን ሞልቶት እግዚአብሔር ቅድስናው በግርማው በቤተ መቅደሱ በኃይል በክብር ተሞልቶ አየ። እስኪፈራ እስኪንቀጠቀጥ። ክብር ለእግዚአብሔር ይሁን። አማኞች የምንመለከተው አምላክ አለ። ክብር ለእግዚአብሔር ይሁን። እግዚአብሔርን እናያለን። ደግ ሰው ስታዩ ሁለት ነገር ነው ያን ሰው ልናመሰግነው ይገባል። ሰዎችን አፕሪሼት ማድረግ ምንም ክፋት የለውም። ማድነቅ ምንም መልካም ነገር ነው። ኢንካሬጅ ያረጋቸዋል ሰዎች። ነገር ግን ከሰዎቹ በስተጀርባ ደግሞ ለዚህ ምክንያት የሆናቸውን አምላክ ደግሞ ማመስገን። ክብር ለእግዚአብሔር ይሁን። ያንን አምላክ ማመስገን፣ ያንን አምላክ በቦታው መጠበቅ። አማኞች ይሄንን ማድረጋችን ትልቅ ነገር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በአሕዛብ ላይ ነገሰ። እግዚአብሔር በቅድስናው ዙፋን ይቀመጣል። ሁልጊዜ ንቁ በሆነ ኃላፊነቱ እግዚአብሔር ድርሻውን በአምላክ ስልጣኑ የሚሰራ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር በዙፋኑ ላይ ሆኖ በሁለተኛ ዜና መዋዕል 18:18 ብትመለከቱ ሚክያስም አለ እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይ ሠራዊት ሁሉ በቀኙና በግራው ቆሞ አየው ይላል። ክብር ለእግዚአብሔር ይሁን። የፈለገ ኬዎስ በየትኛውም አገር ቢሆን እግዚአብሔር በዙፋኑ ላይ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በዙፋኑ ላይ ነው። ዛሬ የምንሰጋባቸው የምንፈራባቸው የአገራችን ጉዳዮች የሚወሰኑት በክፎች አይደለም። ክፎች ድል እንዳይኖራቸው በጎ ህሊና አላቸው እግዚአብሔርን የሚወዱ ሰዎች ልባቸውን ቢያነሱ እግዚአብሔርን ቢያገኙት ክፋት ኃይል የለውም። ክብር ለእግዚአብሔር ይሁን። ክፋት ኃይል የለውም። ተንኮለኞች ኃይል የላቸው። እግዚአብሔር ሰዎችን በስልጣን ላይ የሚያመጣው አምላክ ታላቁ ጌታ አክቲቭ በሆነ ፓወር ሰማይና ምድርን ይገዛል። ክብር ለእግዚአብሔር ይሁን። የናዝሬቱ ኢየሱስ ያላቸው ነው እነሆም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ። ዛሬ ጧት ሳካፍላቸው እነቴን ነው የምነግራችሁ በዚህ ቦታ ሆኜ የማገለግለው ልዑል እግዚአብሔር ምስክር ነው። እኔ በደርግ ዘመን ታስሬ አላቅም። ያልተፋለምኩት ያልገጠመኝ የካድሬ አይነት የለም። በጣም ዲፊካልት የሆኑ ቦታዎች መንዝ ደብረ ብርሃን አገልግያለሁ። አስመራ ያገለገልኩበት የኖርኩበት ቤት ሆስፒታል ውስጥ ካድሬዎች ወታደር ካድሬዎች ፖሊስ ጣቢያ ሁሉ ያለበት ስፍራ ነበር። ነገር ግን እግዚአብሔር እንዴት ታላቅ እንደሆነ አይቻለሁ። ካድሬዎችን ሲያርገደግድ አይቻለሁ። ክብር ለእግዚአብሔር ይሁን። ማንም ስጋ ለባሽ እኔ የማመልከውን የናዝሬቱ ኢየሱስን የጌቶቹን ጌታ እንደ ትንሽ ነገር ኢየሱስን ላስበው የምችልበት አቅም የለኝ። እውነቴን ነው የምነግራችሁ፣ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ብዙ ጊዜ አልተናገርኩት ታሪክ ልንገራችሁ፣ ይሄ እውነተኛ ታሪክ ነው። እኔ የምኖርበት ቀበሌ ውስጥ በጣም ኃይለኛ መጥፎ ካድሬ ነበረ እና እዛው ቀበሌ ውስጥ አንድ ወንድሜ አባቱ ሞቶ ለቅሶ ላይ አለ። ለቅሶ ቤት the only place ነፃነት አግኝተን የእግዚአብሔርን ቃል የምንነጋገርበት ነው። እዛ ሳስተምር አየ፣ ይሄ ሰውዬ የት ነው ያለው አለ። ይሄ እኮ ቀበሌ እዚህ 24 ነው ያለው አሉት። እንደዚህ ያለ ሰው እኛ ጋር አለ? ዛተ። እኔ አልሰማውም አላየውም። ይሄ አባቱ የሞቱበት ልጅ ግን ሲዝትብኝ አይቶታል። በጣም በጣም ጨካኝ ሰው ነው። ዛተ። ልነግራቸው አልችልም። እንደዚህ ያለ ሰው እኛ ቀበሌ አለ አለ። ከዛ በኋላ ነገረኝ፣ በጣም መጥፎ ሰው ነው፣ በጣም በጣም መጥፎ ሰው ነው፣ ተጠንቀቅ፣ ጸልያለኝ። ልክ ይህን ሲል ታወቀኝ ውስጤ። ግን ሰውየውን እኔ አላውቀው፣ እኔ ሲዝትብኝ አላየሁትም። ብዙ ሰዎች ነበሩ። ከዛ አንድ ቀን ይህን ሰውዬ እንድታሳየኝ እፈልጋለሁ አልኩት። አንድ ቀን ጨለማ እሱን እየሸኘሁት እየተሸኛኘን ሳለን መልኩን ፊገር አውት ላደርግ በማልችልበት መንገድ ያው በዛ እየመጣ ነው አለኝ። ስቲል አለየሁትም። አንድ ቀን ግን ሜክሲኮ አረሳውም፣ ቆመን እያለን ከሩቅ አሳየኝ። ያው ሊያ ነው አለኝ። ገባኝ። ውስጤ ይታወቀኛል፣ በዚህ ሰው ውስጥ ያለ የጨለማ ኃይል ድል መነሳት አለበት። ለምን? እኔ ማገለግለው ጌታ የጌቶች ጌታ ነው። ማንም ኢንቲሚዴት አርጎኝ ክርስትናን ኖሬው አላቅም፣ አልኖረው። ኢየሱስ ጌታ ነው። ውስጤ ተቆጣ። መጸለይ ጀመርኩ። አንድ ቀን የእኛን ቤት ማጥናት ጀመረ። እየመጣ አንድ ቀን አየሁት። ቤታችን ረባዳ ቦታ ላይ ነው። አየሁት ይመጣል ይዞራል፣ ይመጣል ይዞራል። አንድ ቀን ትምህርት ቤት መሄድ የነበረብኝ ጊዜ ነበር። ዛሬ አልሄድም አልኩኝ። ዛሬ በዚህ ሰው ውስጥ ያለው ኃይል ድል ተነስቶ ተቀጥቅጦ አሸንፌ ነው መምጣት ያለብኝ አልኩ። ወደ ቸርች ሄድኩ። ብርሃን ወንጌል ቤተ ክርስቲያን ገብቼ ልነግራችሁ አልችልም። የናዝሬቱ ኢየሱስ ክርስቶስ የጌቶቹን ጌታ አየሁት በዙፋኑ ላይ። ማንም ለፍላፊ ካድሬ አንተን አምኜ የምኖረውን የክርስትናን ሕይወት ኮንትሮል ሊያደርግ የሚችል ኃይል የለም እያልኩ በፊቱ ወድቄ ጸልይ ጀመር። እግዚአብሔር አንድ ቦታ ላይ እኔ ከኔ ያልሆነ ጸሎት እንድጸልይ አደረገኝ። ደ ሞመንት እንደዛ ያለ አይነት የጸሎት ኤክስፕሬሽን ከውስጤ ሲወጣ ልክ ጥይት ከውስጣችሁ እንደሚወጣ ምን ልበላችሁ፣ አንድ ነገር እንደተለቀቀ ኮምፕሊትሊ ኢንቫይሮንመንቱ የምኖርበት ሁሉ ነፃ እንደወጣ ታወቀኝ። ሃሌሉያ ሃሌሉያ እያልኩ ጮኩ። ክብር ለእግዚአብሔር ይሁን። ያ ካድሬ አይቼው አላቅም። እኔ ማስጠየቅ ጀመርኩ፣ የት ገባ ብዬ እኔ ራሴ። ቤት ለቆ ሄዳሉ። ክብር ለእግዚአብሔር ይሁን። ሰፈር ለቆ ሄደ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር የናዝሬቱ ኢየሱስ ክርስቶስ መንግስት እንዳለው አምላካችን በሰው ልጆች መንግስት ሁሉ እንደሚሰለጥን ማወቅ አለብን። ክብር ለእግዚአብሔር ይሁን። ብዙ ሰዎች ስንቸገር ነው ወደ እግዚአብሔር የምንመጣው። እግዚአብሔር ጋር ግን መምጣት ያለብን በስልጣኑ ስር እየኖርን ነው። ውድ ወገኖቼ ሰው ሰፈር ውስጥ ዱርዬ ቢያስቸግረው ወት ፖሊስ ልሁን ብሎ ኦቨርናይት ፖሊስ መሆን አይችልም። ይሆናል አይደለም? ሰፈሩ ዱርዬ ምናምን እንደዚህ አርምድ የሆነ ጋንግ ምናምን ነገር ቢኖር ቆይ ወታደር መሆናል፣ ነገ ጠዋት ወታደር እሆናለሁ የሚል የለም። በአንድ ጊዜ ኦቨርናይት ወታደርነት የለም። ኮሚትመንት ከሌለ ሪክሩት ተደርገን ፖሊስ ለመሆን ዲሲፕሊን ሆነን ወታደር ለመሆን ዲሲፕሊን ሆነን ነው እግዚአብሔር በስልጣኑ በሚሰራው በመንግስቱ ጉዳይ የጌታችን የናዝሬቱ የኢየሱስ ክርስቶስ ስልጣን የናዝሬቱ የኢየሱስ ክርስቶስ ጌትነት የሱ ኃይል በውስጣችሁ እንዲሰራ የምትፈልጉ ከሆነ የመጀመሪያ ነገር ጌታችሁ ይሁንላችሁ። ተገዙለት። ወደ እግዚአብሔር ቀረቡ እርሱም ወደ እናንተ ይቀርባል ይላል። ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት ከእናንተም ይሸሻል ይላል። የእግዚአብሔር ስም የተባረከ ይሁን። ሁልጊዜ በስፕሪቹዋል ዋርፌር ውስጥ በመንፈሳዊ ውጊያ ውስጥ መጀመሪያ ወደ እግዚአብሔር ተጠግቻለሁ ወይ? ኦቨርናይት ተነስቼ ረበሸኝን በኢየሱስም እያልኩ ሰይጣን እንደ ዝንብ አይባረር። ዝንብ እንኳን ብታባሩ ተመልሶ ይመጣል። ነገር ግን ለእግዚአብሔር ተገዝቻለሁ ወይ? ለጌታ ተገዝቻለሁ ወይ? ለጌታ ተገዝቻለሁ ቀርቤዋለሁ ወይ? በመንግስቱ ስር ነኝ ወይ? እኔ የጌታ ከሆንኩ ክብር ለእግዚአብሔር ይሁን። ለሱ ከተገዛሁለት ስሙ የጌቶች ሁሉ ጌታ የሆነው ጉልበትን ሁሉ ያንበረክካል። ክብር ለእግዚአብሔር ይሁን። ስለዚህ በምድር ላይ ያሉትን ባለ ስልጣኖች ሁሉ የሚገዛው የኔና የናንተ አምላክ በሰማይና በምድር ስልጣን ሁሉ የተሰጠው ጌታ ነው። ክብር ለእግዚአብሔር ይሁን። ነገስታት መሪዎች ከመስመር የወጣ ነገር ቢያረጉስ? ይሄ ክፍል ምን እንደሚናገር ጥቂት አካፍላችሁና ጨርሳለሁ። ምን እንደሚል ተመልከቱ። ከእግዚአብሔር ካልተገኘ በቀር ስልጣን የለም። ያሉትም ባለ ስልጣኖች በእግዚአብሔር ምን ያረጉ ናቸው? የተሾሙ ናቸው። እግዚአብሔር ሊያወርዳቸው ሊያስነሳቸው የሚችል ናቸው። ስልጣን ከእግዚአብሔር ነው። ይገባኛል አንዴ ተቀምጫለሁ አልወርድም እኔው ነኝ ማለት ማንም አይችልም። እግዚአብሔር ከሰው ልብ ሰዎችን ካወጣ ከአገር ልቡስ ካወጣ በጉልበት ልኑር የሚል ሁሉ ዋጋ ይከፍላል። እግዚአብሔር እንዲህ ያለ ነገር በምድር ላይ ሊያደርግ ይችላል። እግዚአብሔር የተመሰገነ ይሁን። እስራኤላውያኖች ባቢሎን ከመምጣቱ በፊት ሊዋጉ የሞከሩበት ሁኔታ ነበር። ተገዙለት፣ ይሄ ከእግዚአብሔር የመጣ ነው፣ ሂዱ። እንደውም እዛ የምትሄዱበት ሀገር እየሄዳችሁ እየጸለያችሁ ስለዛ ሀገር ሰላም ብትኖሩ ይሻላል አላቸው ኤርምያስ። የምትኖሩ 70 ዓመት ነው። እዛ ሄደው የሚወለዱ ልጆች 70 ዓመት እድሜ ነው የሚሆናቸው። ስለዚህ እዛ የምትኖሩት ለቀላል ጊዜ አይደለም እያለ ይነግራቸው ነበር። እግዚአብሔር የሚያደርገውን ማንም መቀልበስ አይችልም። እንዳለው ናቡከደነጾር መጥቶ እንደ ዕቃ ነው እያጋዛቸው ወሰዳቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትን በራሳቸው ላይ ፍርድን ይቀበላሉ ይላል። እግዚአብሔር ያስነሳቸውን መሪዎች የሚቃወም ሰው ምን ያረጋል? ዋጋ ይከፍላል። እነዚህ ያለ አይነት ነገር ላይ ጥያቄዎች ይመጣሉ። እኔ ጥያቄዎቹ መመለስ አለባቸው ብየምለው፣ አንድ መንግስት ግፍ ቢያረግ እንዴት ነው የምገዛው? እግዚአብሔር የማያዘውን ነገር አድርግ ቢለኝ እንዴት ነው ማደርገው? መልሱ በጣም ቀላል ነው። የነገስታት ንጉስን እንገዛለን እንጂ የነገስታት ንጉስ ያዘዘንን ለምድር ነገስታት ብለን አንለውጥም። ክብር ለእግዚአብሔር። ከፍተኛው ባለስልጣን ማን ነው? እግዚአብሔር። ከእግዚአብሔር ህግ ጋር የሚጻረረውን እግዚአብሔር ከቃሉ ጋር እንዳናደርግ የሚፈልገውን በህሊና ህግ በእግዚአብሔር ቃል የተጻፈውን ግፍን፣ አመጽን፣ ተንኮልን የሚያደርጉ ሰዎች መሪዎች ሲነሱ ክርስቲያኖች ምንድን ነው የሚያደርጉት? ክርስቲያኖች የሚያደርጉት ነገር አለ። እግዚአብሔር የተመሰገነ ይሁን። በርካታ የእግዚአብሔር ሰዎች በእንደዚህ ያለ ነገር ላይ የሚናገሩት ነገር አለ። ጨዋ የሆነ አመጸኝነት። ክርስቲያኖች አቋም ሊወስዱ ይችላሉ። መንግስት የሚያደርገው ልክ አይደለም ብለው ሰላማዊ ሰልፍ መውጣት ተገቢ ነው ለክርስቲያኖች። እንዴ መንግስት እንዴት እንቃወማለን? ሰው እያረደ እየገደለ። መጽሐፍ ቅዱስ የሚናገረውን ተመልከቱ። ገዢዎች የሚላቸው ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም። አንድ መንግስት ልክ አይደለም የሚሆን የሰውን ህሊና እየረገጠ ህዝብ እየጨፈጨፈ ባለስልጣንነት ስም ብቻ ይሄን መጽሐፍ ቅዱስ እያስጠቀሱ ይሄንን መሰረት እያደረጉ ግፍ የሚያደርጉ መንግስታት በዓለም ላይ ነበሩ። ስዩም እግዚአብሔር እየተባሉ መጽሐፍ ቅዱስ ግን የሚናገረው ክፉ የሚያደርግ መንግስት ክፉ ነው። ስለዚህ ክርስቲያኖች ክፉ የሚያደርግን የመንግስትን ሥራ መቀበል የለባቸው። ፈርዖን አይሁዳውያኖቹን እንዲገደሉ ልጅ ወንድ ልጅ ሲወልዱ እንዲገሉ ለሴቶቹ ትእዛዝ ሰጠ። ለአዋላጆቹ አዋላጆቹም እንዳረጉ ታውቃላችሁ። የንጉሱን ትእዛዝ አልፈሩም። አንገድልም እነዚህ ልጆች እናድናቸዋለን አሉ። በማዳናቸው እግዚአብሔር ለነዛ አዋላጆች ቤትን ሊሰራላቸው ቃል ገባላቸው። አሰባቸው እግዚአብሔር። መንግስት ግፈኛ ሲሆን የሰው ደም ሲያፈስ በሰዎች ላይ ጥቃትን ጉስቁልናን ሲያረግ በጎ ህሊና ያላቸው ሰዎች መናገር መቻል አለባቸው። መመለስ መቻል አለባቸው። ልክ አይደለም ማለት መቻል አለባቸው። በደርግ ዘመን ማቃቸው በጣም ባለስልጣኖች ሰዎች ነበሩ። አንድ ሰው በጣም ቀርባቸው አገለግላቸው የነበሩ ሰው ነበሩ። እና ደርግ ኮሚኒስት መሆን አለብ ከእንግሊዝ ሀገር ነው ያስመጧቸው። እና ኮሚኒስት እንዲሆኑ ጠየቋቸው። እኔ እግዚአብሔርን የምፈራ ሰው ስለሆንኩኝ ኮሚኒስት መሆን በእግዚአብሔር ስለማምን መሆን አልፈልግም። አገሬን ግን በሙያ አገለግላለሁ። ተከብረው የሚገርማችሁ ተከብረው ነው የኖሩትኝ ሰው። ብዙ የደርግ ባለስልጣኖች ሲታሰሩ አልታሰሩም እኚህ ሰውዬ። እግዚአብሔርን ፈርተው አክብረው ነው የኖሩት። በቢሮቸው መጽሐፍ ቅዱስ እየሄድኩ እንዳስተምራቸው ጋሽ በድሩ እንደውም ያስተዋወቀኝ ታስታውሳለህ፣ ማናጅመንት ኢንስቲትዩት ጋሽ በድሩ ነው እኔ እንዳገለግላቸው ያደረገ። በጣም በትህትና የተሞሉ እግዚአብሔርን የሚፈሩ ሰው። በደርግ ጊዜ ወገኖች እኔ እሳቸው ቢሮ ሲሄድ ተማሪዎችን ዩኒቨርሲቲ ተማሪዎችን አገለግላለሁ። አንድ ቀን ከቢሮ ወጥተው ሰራተኛዋ ከሰው ጋር ናቸው ብላኝ ጠብቅ ነበር። ልክ ወጡና ስሚ አሏት፣ ይሄ የንጉሠ ነገሥት የናዝሬቱ ኢየሱስ አገልጋይ ነው። እሱ ሲመጣ ማንም ሰው ከዚህ ቢሮ ይወጣል፣ እዚህ እንዳታስጠብቂው አሉ። ምን አይነት ሀምብል ሰው እንደሆኑ ነግራቸው አልችልም። እግዚአብሔር የሚያከብሩትን የሚያከብር ሰው ነው፣ አምላክ ነው። ስለዚህ መሪዎች ክፉ ሲያደርጉ ህሊናቸውን ክርስቲያኖች መጠበቅ አለባቸው። መንግስት የሚሰራውን የኔ ዘር ነው፣ የኔ ወገን ነው፣ የኔ ዘመድ ነው፣ እኔ ማቀው ነው፣ በዚህ መንግስት ተጠቅም ያለው እያልን ብንል ከተጠያቂነት አናልፍም። በሮሜ መጽሐፍ ላይ ክፉ ከሚያደርጉ ሰዎች ጋር የሚተባበር ያንን የሚያጋግል ያንን ፕሮሞት የሚያደርግ ሁሉ ይፈረድበታል። የሰዎች በሰዎች ላይ የተሰራ ግፍን ፕሮሞት የሚያደርግ ፋሲሊቴት የሚያደርግ ለዛ አጋዥ የሆነ ሁሉ ይፈረድበታል። እግዚአብሔር የህሊናችንን ህግ እንድንጠብቅ ይፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ እኛ መንግስታት ጋር በምንኖርበት ጊዜ ባለስልጣኖች ጋር ስንኖር መልካም እናደርጋለን እንጂ ከክፉ ስራቸው ጋር አንተባበርም። የእግዚአብሔር ስም የተባረከ ይሁን። መልካም ስታደርጉ ክፉ የሚያደርግ መንግስት ቢኖር እግዚአብሔርን አይታችሁ መልካም ስታደርጉ ክፉ የሚያደርግ መንግስት ቢኖር ስለ እናንተ ሲል ነገስታትን ይዘልፋቸዋል። እግዚአብሔር የእግዚአብሔር ስም የተባረከ ይሁን ይቆምላቸዋል። እግዚአብሔር ለመልካም ነገር ላንተ የእግዚአብሔር አገልጋይ ነው ይላል። መልካም ሰርታችሁ ክፉ የሚያደርግ መንግስት መንግስታችሁ አይደለም። መልካም እያደረጋችሁ እናንተን የሚበድል መንግስት መንግስታችሁ አይደለም። የእግዚአብሔር አገልጋይ አይደለም፣ የሰይጣን አገልጋይ ነው። መጽሐፍ ቅዱስ የሚለው ይሄንን ነው። ደግ ነገር አድርጋችሁ በጎ ነገር አድርጋችሁ በእናንተ ላይ የሚነሳ የሚያነሳሳባችሁ ጠላታችሁ የሆነ መንግስት ነው። ያ መንግስት እግዚአብሔር ሊያነሳው የደረሰበት ጊዜ ስላለ ወደ እግዚአብሔር መጮህ ነው ያለብን። እግዚአብሔር ጋር ስንጮህ ይፈነቅለዋል እግዚአብሔር። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። የናቡከደነጾር ልጅ ከአባቱ አልማርም አለ። እብሪቱ በጣም ከልክ በላይ አለፈ ሆነ። አባቴ ከኢየሩሳሌም ያመጣቸውን እስቲ እዛን ቤተ መቅደሱን እንትን አምጡልኝ አለ። የእግዚአብሔርን ቤተ መቅደስ መሳለቂያ፣ የቤተ መቅደሱን እቃዎች፣ የእብሪቱ ብዛት፣ እግዚአብሔር እዛ እየጠጣ እየተዝናና እያለ ጣት ታየችው። ለእሱ ብቻ ነው የምትታየው። ማኔ ቴቄል ፋሬስ ብሎ ግድግዳ ላይ ጻፈ። የወገቡ ጅማት ነው የተፈታው ያንን ሲያይ። አቅሙ እንዳለላል አንዲት ጣት መተጸለ ጻፈች ይሄን ትርጉም ይፈልግልኛል በሚዛን ተመዘን ቀለህም ተገኘ ተባለ ለና ለዳንኤል ክብር ሊያከብረው ነበር ዛሬ ማታ የፋርስ ነገስታት ከዛ በኋላ ፋርስና ሜዶን ታላቋን ባቢሎንን በቁጥጥራቸው ስር አረጓት ባቢሎን ማን ይነካኛል ብለው በዙሪያቸው ያለ ግንብ የግንቡ ቲክነስ ከላይ ፈረስ ያስጋልባል ወገኖቼ ፈረስ ያስጋልባል የግንቡ ቲክነስ በምን አይነት ስትራቴጂ ገብተው እንዳለ በቁጥጥር ስር ትልቁን ባቢሎን አደረጉት እግዚአብሔርን የሚዳፈር እግዚአብሔር የፈጠራቸውን የሰዎችን ህሊና የሚረግጥ ማንም ግለሰብ ቢሆን መንግስት ቢሆን እግዚአብሔር ይንቀዋል ይታፈዋል የመልካም ነገር አገልጋይ አይደለም የግፍ አገልጋይ እግዚአብሔር አይቀበልም ሂትለር በተነሳበት ጊዜ በርካታ አይሁዳውያኖች ሲጨፈጨፉ አይሁዳውያኖችን ሼልተር ያረጉ እነሱን ለማዳን መልካም ስራ ይሰሩ በርካታ ደካማ የሆኑ ሰዎች ብዙ ሰዎች አሉ እግዚአብሔር የነዛን ሰዎች ስም መንግስታቸውን አልታዘዛቸውም ሊባሉ ነው ሂትለር የሚሰራውን ግፍ ለምንድን ነው እሱ ፕሮሞት ያላረጋቸውም ይባላል በኢትዮጵያ ውስጥ የትኛውም ባለ ስልጣን በሰዎች ላይ ግፍ ያደረገ ሁሉ ይፈረድበታል በንስሐ በይቅርታ ሰዎች የሰሩትን ግፍ ካላስተካከሉ ስልጣናቸው መብት ሆኖ የሰው ደም ረግጠው ሰዎችን አንገላተው በኢትዮጵያ ላይ ስም ሊኖራቸው አይችልም እግዚአብሔር ይንቃቸዋል ይታፋቸዋል እግዚአብሔር ከምድር ነገስታት በላይ ነው ክብር ለእግዚአብሔር ይሁን እግዚአብሔር ስም የተባረከ ይሁን መልካም ነገር ስናደርግ መልካም ነገር የሚያደርጉ መሪዎች መልካም ነገር ስታደርጉ ያግዟቸዋል ይደግፏቸዋል መሪነት ለህዝብ ረኝነት ነው መሪነት ለራስና ለዘር ለራስ ጓዳና ጎድጓዳ መጠቀሚያ ህዝብን መበዝበዝ አይደለም ቤተክርስቲያን በዚህ ትልቅ ድርሻ አላት ዛሬ እግዚአብሔር የሰጠን ኦፖርቹኒቲ ከዚህ በፊት ከነበረ ሁሉ የተለየ ነው እግዚአብሔርን የሚፈሩ ሰዎች ሰጥቶናል እነዚህ ሰዎች ነገራቸው እንዳይበላሽ የህዝብ ህሊና collective consciousness build ማድረግ አለብን collective ህዝብ ሁሉ የሞራል ህሊናውን ከፍ ማድረግ አለበት ውድ ወገኖቼ እናንተ እግዚአብሔርን የምትፈሩ ከሆነ እኔ እዚህ ቦታ ቆሜ በነውር ህይወት ኖሬ ማገልገል አይቻልም የናንተ ህሊና ጉልበት አለው ክብር ለእግዚአብሔር ይሁን ህዝብ ህሊናውን ከፍ ሲያረግ የሞራል አቅሙ ከፍ ሲል አንድ ግለሰብ እንኳን በሞራል ኃይሉ ነገስታትን ይቋቋማል እግዚአብሔር የተመሰገነ ይሁን ስለዚህ በኢትዮጵያ ውስጥ እኛ ክርስቲያኖች ትልቅ ድርሻ አለን የማይጠቅም ነገር ውስጥ ኢንጌጅ ማድረግን የማይጠቅሙ ነገሮችን ማድረግን ቤተክርስቲያን ድርሻዋን መወጣትን ለመንግስታት መጸለይን ለመሪዎች መጸለይን የራሳችንን ህይወት በእግዚአብሔር በሚወደው መንገድ በመምራት በኢትዮጵያ ውስጥ የሞራል ከፍታን የሞራል ተራራ ከፍ ያለ መንፈሳዊ ስታንዳርድ እንዲበዛ መጸለይ አለብን። አይየለም ኢትዮጵያ ውስጥ ዘይት ቢወጣ ነዳጅ ቢወጣ ወርቅ ቢወጣ እንቁ ቢፈልቅ ኢትዮጵያ ሳውዲ አረቢያ ጃፓን ቻይና የደረሱበት ሀብት ላይ ደርሳ ከሌሎች በልጣሎ የምትልበት በፈለገ ስፒድ በፈለገ ስልጣኔ ብትሄድ ብትበልጥም እንኳን ምንም ጥቅም የለው የህዝባችን ሀብት ክብሩ ጨዋነቱ መንፈሳዊነቱ እግዚአብሔር መፍራቱ ነው ክብር ለእግዚአብሔር ይሁን ይሄንን ኢኮኖሚ አመጣለን እግዚአብሔር መፍራት ነው የሚያመጣልን ክብር ለእግዚአብሔር ይሁን ስለዚህ መልካም ዜጋ ሆነ ለመኖር መልካም ነገር ለማድረግ በበጎ ህሊና በመድራችን ላይ ለመመላለስ አቅማችን ማንሳት አለብን ቤተክርስቲያን ውስጥ የደለላ ወንጌሎችን ማታለልን በውሸት ትንቢት መናገርን ለአገልጋዮች ለመሪዎች የትንቢት ጉቦ መስጠቱን መተው አለብን። እግዚአብሔርን ማግነን ከፍ ከፍ ማድረግ ወደ ቤተ ክርስቲያን መጥቶ ሁሉ አምላክ የሚሆንበትን እግዚአብሔር በመድራችን ላይ ስሙ የሚገንበትን ነገር ብናደርግ ክብር ለእግዚአብሔር ይሁን ያልዳኑ ይድናሉ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን የማይፈሩት እንዲፈሩት ይሆናሉ። በመድሪቱ ላይ በሞራል አቅም ብቻ ቤተክርስቲያን ብርቱ ብትሆን ክርስቲያኖች አዳራችንን ብንወጣ የሚኖረው ለውጥ በመሳሪያ ከመመጣ ለውጥ ይበልጣል። ክብር ለእግዚአብሔር ይሁን። የሰዎች ህይወት ልባቸው ይጸዳል። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ይሆናሉ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ በስልጣን ላይ ያሉትን መሪዎች የሚያስነሳው ማን ነው? እግዚአብሔር። ይሄ ጌታ አሁን ቤት ነው ያለው? በዙፋኑ ላይ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በዚህ ሰዓት ምን ያደርጋል? ስልጣኑ ሁሉን ትገዛለች። መንግስቱ ሁሉን ትገዛለች። እግዚአብሔር በዚህ ሰከን ከስልጣኑ ያመለጠ አምልጦ ሄደ፣ ከቁጥጥር ፓስፖርቱን ይዞ ሄደ፣ እንደዚህ ሌላ ክልል ገባ የሚባል ኃይል የለም። ሁሉ በእጁ ነው። ሁሉ በደጁ ነው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እናመሰግነዋለን፣ እንጸልያለን። የጌታ ስም የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። በልባችሁ የሚመጣ መዝሙር አለ ወገኖቼ? ብዙ ቁጥሩን አላቀውም። ጌታ 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 ነህ የሚለው መዝሙር ይመጣልኛል። እግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። አላችሁ መዝሙር? ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ያዘምራል እኮ። አዘምሮሻል? ሃሌሉያ። ክብር ለእግዚአብሔር ይሁን። አንዲት እህት ነበረች፣ ሁልጊዜ ከሰበኩ በኋላ መዝሙር መጣልኝ ትላለች፣ ትጽፍና ትዘምራለች። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ተነስተን ጌታን እናመልከዋለን። በእውነት እግዚአብሔር በምድራችን ያመጣውን ይህንን እጅግ ልዩ የሆነ እድል በክብር በውበት በእውነት ለፍሬ ያብቃለን። ምኞትና ናፍቆት ሆኖ እንዳይቀር እንዲበቅል በምድራችን ላይ እግዚአብሔር እጁን በበረከት ይዘርጋለን። አዎ ይህን ነገር ለማጨናገፍ ፍርሃትም ይሁን ጊልት ይሁን ሰይጣን ይሁን የሚያነሳሳቸውን ኃይሎች ሁሉ እግዚአብሔር ይርታልን። ክብር ለእግዚአብሔር ይሁን። እግዚአብሔር እጁን ይዘረጋል። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ።
ናፈረ ማንከሰረ ትፈታለ የታሰረውን ታድናለ የሞተውን ታስነሳለ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ ጌታ ሆይ ስልጣን ያንተ አንተን ጠርቶ ማናፈረ
ተማምኖብ ማንከሰረ
የተፈታም ትከፍታለ የታሰረውም ትፈታለ የታመመውም ታድናለ የሞተውን ታስነሳለ
ስልጣን ያንተ
እያመናችሁ እያስተዋላችሁ ወገኖቼ ስልጣን አለው። ይህንን አምናችሁ ብትጸልዩ ወገኖቼ ብትዘምሩ ትልቅ ነገር ነው። ክብር ለጌታ ይሁን። አሜን።
ስልጣን ያንተ ጌታዬ ሆይ ስልጣን ያንተ አንተን ጠርቶ ማን ከሰረ
የታስጋው
ትከፍታለ ታለ የታሰረውን ትፈታለ የታመመውን ታድናለ የሞተውን ታስነሳ ስልጣን ያንተ የኔ ጌታ ስልጣን
ሃሌሉያ ሮባ ጋላባ ዲያቦስ ሃሌሉያ
ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ
ኦ ሃሌሉያ 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 ሃሌሉያ
የኔ ጌታ ስልጣን ያንተ ስልጣን ያንተ
ኦ ሃሌሉያ
አንተ ተርቶ ማናፈረ ተማምኖብ ማንከሰረ
Hallelujah! ስልጣን ያንተ ጌታዬ ሆይ ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ
ሁሉ በእጅ ሁሉ በእጅ ሁሉ በእጅ ብርሃን በጨለማ
ሃሌሉያ
በእጅ ሁሉ በእጅ
ሃሌሉያ
ሁሉም በእጅ
ሃሌሉያ ኢየሱስ
ማን ያፍራል ማን ነው የሚጠራ
ኦ ሃሌሉያ
የተዘጋው ትገፍታለ የታሰረው ትፈታለ
ስልጣን ያንተ ክብር ለእግዚአብሔር ይሁን ወገኖቼ ክብር ለእግዚአብሔር ይሁን